ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የተጣለውን የዲሞክራሲያዊ መሰረት የሚያጠናክር ስር የሚያሰድድ ድባብ ያስፈልጋል። ያ ድባብ ሊፈጠር የምንችለው በእርቅ ነው፣ በበቀል አይደለም። ወደኋላ በመመልከት ሳይሆን ወደፊት በመመልከት ነው። ስለዚህ በግል ምንም ደረሰብን ምንም፣ እኔ እኮ 6 ዓመት ተኩል ያልነበርኩበት ፍጹም በቀጥታም በተዘዋዋሪም አባል ካለ ያልነበርኩበት ድርጅት ምህ ተብዬ 6 ዓመት ተኩል ታሰዳለሁ። ይህን ወደኋላ መመልከት የለብኝም ለሀገር ለቆምኩበት ዓላማ ብዬ። የቆምኩበት ዓላማ ሲፈጸም ማየት ስለምፈልግ ማለት ነው።
ከጋዜጠኛ እስክንድር ነጋ ጋር ካደረግነው ውይይት የተቀነጨበ ነበር የሰማችሁት። የመጨረሻው ክፍል ከዜናው በኋላ ይቀርባል።
የኢትዮጵያ ሕዝብ እንደተባለው 100 ሚሊዮን ነው። ይሄ 100 ሚሊዮን በኢኮኖሚ አቅም እየታገዘ ሲመጣ ገቢ ይጨምራል፣ የውጭ ንግድ ይጨምራል። እናች ሀገር ከተሳካላትና ወደ ማኑፋክቸሪንግ ከተሸጋገረች የምታስገባውም የምታስወጣውም ይጨምራል። ይሄ በሚሆንበት ጊዜ ወደቡን በመጠቀም ብቻ ጅቡቲ ከዚህ ተጠቃሚ ትሆናለች። ኢትዮጵያ ከጅቡቲ የባህር በር ታገኛለች። ትልቅ ጠቀሜታ ነው ይሄ።
የኢትዮጵያና የጅቡቲ ገበያቸውንና ስቴታቸውን ሚቹዋሊ ኮምባይን ካደረጉ ኮመን የሆነ ኢንተርናሽናል ፖለቲካል ኢኮኖሚ መስርተዋል ማለት ነው። ቅድም ዶክተር እንዳሉት ወደ ጦርነት አንገባም፣ ወደ ተለያዩ ኮንፍሊክት ውስጥ ልንገባ አንችልም እና በእኔ በኩል ትልቅ የሆነ የጋራ ጥቅም አላቸው ጅቡቲና ኢትዮጵያ ብዬ ነው ማለት።
ኢትዮጵያ ከጅቡቲ ከሱዳንና ከኬንያ ጋር ያደረገችውን ስምምነት በሚመለከት ከተደረገ ውይይት የተቀነጨበው ነበር። እዚህ ላይ ደግሞ የሰማችሁት ዶክተር ሰይድ ኑሩ በኢትዮጵያ ኢኮኖሚክስ አሶሲሽን የማክሮ ኢኮኖሚ ተመራማሪ ናቸው። ዶክተር ኢዮብ ኃይሌ ደግሞ በአዳማ ዩኒቨርሲቲ ቢዝነስ ፋክልቲ ያስተምራሉ። የዚህም ውይይትን ይዘናል። እንደምናመሻችሁ የተከበራችሁ አድማጮቻችን፣ የዛሬ ቅዳሜ ግንቦት 11 ቀን 2011 ዓ.ም ዝግጅታችን ጀመረ። ሰለሞን ክፍሌ ያስተናግዳለሁ። ብርሃን ኃይሉ ፕሮግራሙን ትመራለች። በቅድሚያ የዓለም ዜናዎቹን እናሰማለን።
ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ጀስቲን ትዋይት በስቱዲዮ መሳሪያዎች ላይ ይገኛል። በሳዑዲ አረቢያ ሰሞኑን ያደረጉት ጉብኝት ካሳካቸው ጉዳዮች አንዱ ሼህ አላሙዲን ለማስፈታት ጫፍ ላይ መደረሱ መሆኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ በሚሌኒየም አዳራሽ በተካሄደ የአስተሳሰብ መገንቢያና ማነቃቂያ በሚል ርዕስ በተዘጋጀ መድረክ ላይ ዛሬ ማምሻውን ባደረጉት ንግግር ከ1000 በላይ እስረኞችን ማስፈታታቸውንም ተናግረዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ ዘገባ ይዟል።
ጠቅላይ ሚኒስትር አብይ አህመድ በሚሊኒየም አዳራሽ ያደረጉት ንግግር ልክ እንደ መድረኩ ስያሜ መነቃቃት የፈጠረ ነበር። እኔ ነኝ አዲሷ ኢትዮጵያ በሚል ርዕስ በተካሄደው የአስተሳሰብ መገንቢያና ማነቃቂያ መድረክ ጠቅላይ ሚኒስትር አብይ ከጠቀሷቸው ነጥቦች አንዱም ሼህ መሐመድ አሊ አሙዲንን ለማስፈታት እየተደረገ ያለው ጥረት ነው። በሳውዲ አረቢያ ያደረጉትን ጉብኝት አጠናቀው በተመለሱ በደቂቃዎች ውስጥ ባደረጉት በዚህ ንግግር ጠቅላይ ሚኒስትሩ እንዳሉት ታዲያ በዚያች ሀገር በእስር ላይ የሚገኙት ትውልድ ኢትዮጵያዊው ባለሀብት ሼህ መሐመድ አሊ አሙዲ በሚፈቱበት ሁኔታ ላይ ውይይት አድርገዋል። የሳውዲ ልዑል አልጋ ወራሽ ሼህ አላሙዲንን ወዲያውኑ ሊፈቱ ወስነው እንደነበርም ገልጸዋል። አሁን ባይሳካም ግን በቅርቡ እውን እንደሚሆንም ተናግረዋል።
ይህን ጠንካራ አቋማችን ያወቁት ክራውን ፕሪንሱ አሳዛኝ ቢሆንም ማታ ከሌሊቱ 10 ሰዓት ላይ ተግባብተን ጠዋት ሊሰጡን ከወሰኑ በኋላ ቤተሰቦቻቸው ባደረጉባቸው ከፍተኛ ጫና አሁን ከእኛ ጋር ሊመጡ አልቻሉ። ከእሳቸው በስተቀረ 10 ጥያቄ ነበረን፣ 9ኙን መልሰውልን ለ10ኛው ጥቂት ጊዜ ስጡን ብለዋል። የሼህ አላሙዲን መታሰር በዓለም ላይ ያሉ ዲያስፖራዎች ሁሉ አጀንዳ መሆን አለበት። ምክንያቱም ኢትዮጵያ አንተ አንቺ ከሆንሽ አንድ ኢትዮጵያ ታስራለችና ኢትዮጵያ ስትታሰር ዝም ማለት የሚያስችለው ሌላ ኢትዮጵያ መኖር የለበትም። የጀመርነውን ዲፕሎማቲክ ጫና በማስቀጠል ጊዜውን መናገር ቢቸገርም በቅርብ ጊዜ ውስጥ ወደ ሀገራቸው እንደሚመለሱ እርግጠኛ ሆኜ እናገራለሁ።
በዚሁ የሳውዲ ጉብኝት ከሀገሪቱ መሪዎች ጋር በተደረገው ውይይት ከ1000 በላይ ኢትዮጵያውያን እንዲፈቱ መደረጉን ጠቅላይ ሚኒስትሩ አስታውቀዋል። የተወሰኑትም ወደ ሀገራቸው መመለስ መጀመራቸውን አመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ
አመሰግናለሁኝ። እስክንድር ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሶማሊያዊው ስደተኛ ማጂድ ማጂድ የእንግሊዟ ሼፊልድ ከተማ ሶማሌ እንግሊዛዊ ከንቲባ ሆኑ። የ28 ዓመቱ ማጂድ የእንግሊዙ አረንጓዴ ፓርቲ ከንቲባ ሲያስመርጥም በእንግሊዝ የመጀመሪያው ሆነዋል። ትናንት ቃለ መሐላ የፈጸሙት አዲሱ የሼፊልድ ከንቲባ የተወለዱት በተገንጣዩዋ ሶማሌላንድ ክልል ቡራኦ በምትባል አነስተኛ ከተማ ውስጥ ነው። ማጂድ ወደ እንግሊዝ የሄዱት የአምስት ዓመት ሕፃን ሆነው ሳለ ሲሆን ያኔ ከእናታቸው ጋር ኢትዮጵያ ውስጥ ለስድስት ወራት በስደተኞች መጠለያ ጣቢያ መኖራቸው ተገልጿል። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ሶስት አዳዲስ በኢቦላ የተያዙ ሰዎች መገኘታቸውን የጤና ጥበቃ ሚኒስትሩ አሊ ኦሊ ኢሉንጋ ትናንት ምሽት ላይ አስታውቀዋል። ሦስቱ ሰዎች በበዛው ጊዜ ገዳይ ለሆነው ቫይረስ ተጋልጠው የተገኙት 1.2 ሚሊዮን ሰው በሚኖርባት ባንዳካ ከተማ ውስጥ መሆኑን ሚኒስትሩ አክለው ተናግረዋል። በአካባቢው 43 ሰዎች ለኢቦላ ቫይረስ መጋለጣቸው ሲነገር የ17ቱ መረጋገጡ ታውቋል። የእንግሊዝን ንጉሳዊ ቤተሰብ ይዘት የለወጠው የልዑል ሃሪና የሜጋን ሜርክል ጋብቻ እጅግ በደመቀ ስነ ስርዓት ዛሬ ተከናውኗል። ከለንደን ወጣ ብላ በምትገኘው ዊንሶር ከተማ በተከናወነው ስነ ስርዓት ላይ ሙሽራይቱን ይዘው ልጃቸው ሃሪ ዘንድ ያደረሱት ልዑል ቻርልስ ናቸው። የራሷ አባት በጤና ምክንያት አልተገኙም። ዛሬ የሰሴክስን መስፍን የቀድሞውን የዊልስ ልዑል ሃሪን ስታገባ የእንግሊዝ ንጉሳዊ ቤተሰብ አባል የሆነችው አሜሪካዊቷ ተዋናይት አሁን የሰሴክስ ሰፋኒት ሜጋን ሜርክል የተገኘችው ከነጭና ከጥቁር አሜሪካውያን ወላጆች ነው። ለዜና የተያዘው ጊዜ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት በ19ና በ5 ሜትር ባንዶች የሚተላለፈውን ዝግጅት ነው። ወደ ቀዳሚው የዕለቱ ቅንብር እናልፋለን። ወደ 6 የሚጠጉ ዓለም አቀፍ ሽልማቶችን የተቀበለውና ለ9 ጊዜ ታስሮ የተፈታው ጋዜጠኛ እስክንድር ነጋ እዚህ ዋሽንግተን ዲሲ የሚገኘው ስቱዲያችን ተገኝቶ ከጽዮን ግርማ ጋር ሰፋ ያለ ውይይት አካሂዷል። የውይይቱ የመጀመሪያና ሁለተኛ ክፍል ረቡዕና ሐሙስ በመደበኛ ዝግጅታችን ተላልፏል። ቀደም ሲል በተላለፉት ሁለት ፕሮግራሞችም ስለ ቤተሰቡ፣ ስለ እስር ሁኔታውና ስለ ጋዜጠኝነት ሙያው ለተነሱ ጥያቄዎች ምላሽ ሰጥቷል። ከ20 ዓመት በፊት ከ6ቱ ጋዜጦቹ የመጀመሪያውን ሲጀምር የደረሰበትን ድብደባ እያብራራ ነበር ውይይቱ የተገታው። ከዛው ይቀጥላል።
ስንት ዓመት ነው አሁን ይሄ ኢትዮጵስን የጀመራችሁበት ጊዜ? ስንት ዓመት ሆነው?
ምናምን ዓመት እና በሱ ነው የጀመረው። በነገራችን ላይ መጀመሪያም የታሰር ነው እኛንም፣ መጀመሪያም የተከሰስ ነው እኛንም፣ መጀመሪያም የተደበደብ ነው እኛንም።
ስለዚህ በዚህ ከሀያ ዓመት በኋላ በዚህ የሀያ ዓመት ጊዜ ውስጥ እንግዲህ በጣም ብዙ ጋዜጦች ወጥተዋል፣ መጽሔቶች መጥተዋል። እናንተም ራሳችሁ 6 ነው በአጠቃላይ እሱ ሲቆጠር የሚሆነው እና ብዙ ጋዜጦች መጥተዋል፣ ሄደዋል፣ ብዙ ጊዜ መታሰር አለ፣ መፈታት እያለ አሁን እዚህ ጋር ደርሷል። አሁን ደግሞ አዲስ አመራር ኢህአዴግ ነው፣ ግን ደግሞ አዲስ አመራር መጥቷል። ከዚህ በኋላ ምንድን ነው የምትጠብቀው? እስከ ዛሬ ድረስ በቆየህበት የመታሰር የመፈታት የጋዜጠኝነት የመጻፍ ነጻነት ክርክር የዲሞክራሲ ትግል አሁን ላይ ተደርሷል። አሁን ምንድን ነው የምትጠብቀው ከዚህ በኋላ?
እንግዲህ ከአጭሩ ነገር ልጀምርልሽ። እኛ እንደ ጋዜጠኛ ሆኜ ሁሉንም የነጻ ጋዜጠኞች ወክዬ መናገር እችላለሁ እላለሁ። እኛ ከጠቅላይ ሚኒስትሩ የምንጠብቀው የፕሬስ ነጻነትን አይደለም፣ አጠቃላይ ነጻነት ነው። አጠቃላይ ነጻነት ነው። አምባገነናዊ ማዕቀፍ ውስጥ በአምባገነናዊ ስርዓት ውስጥ የነጻነት ደሴቶች ሊኖሯቸው ይሄ ነው ተሞክሯችን። የሀያ ዓመት ተሞክሯችን አሁን የገለጽሽው በሀያ ዓመት ውስጥ ብዙ ነገር አሳልፈናል። የተረዳነው ነገር ጋዜጠኝነትን ወይም የፕሬስ ነጻነትን ደሴት አድርገን በአምባገነናዊ ማዕቀፍ ውስጥ ማኖር አንችልም። የግድ አጠቃላይ ነጻነቱ መከበር አለበት። ስለዚህ ከአዲሱ የኢህአዴግ አመራር የምንጠብቀው እንደማንኛቸውም ኢትዮጵያዊ ማለት ነው። ይሄኛ ብቻ አይደለንም፣ ሁሉም ኢትዮጵያ የሚጠብቀው ነገር ነው። አጠቃላይ ነጻነት ነው፣ ዲሞክራሲያዊ ስርዓት ነው። ያኔ ነው የፕሬስ ነጻነት እስከ ጥግ ሄዶ እስከ ጥግ ድረስ ሄዶ ሊከበር የሚችለው ያኔ ነው። የህግ ዋስትና የሚያገኘው ያኔ ነው። መብት ሆኖ ተጨባጭ ሆነ መብት ኤክሰርሳይዝ የሚያደርገው መብት የሚያገኝ የሚችለው ያኔ ነው። እኛ ጋዜጠኛ ብቻ ሆነ መስራት የምንችለው የዲሞክራሲ አክቲቪስት ሳይሆን የሂውማን ራይትስ አክቲቪስት ተሟጋጅ ሳይሆን የሰብአዊ መብት ተሟጋጅ ወይም የዲሞክራሲ ተሟጋጅ ብቻ ሳይሆን ንጹህ ጋዜጠኛ ሆነ መስራት የምንችለው ያኔ ነው። ስለዚህ ከእሳቸው የምንጠብቀው ይህን አጠቃላይ ነጻነቱ ነው። ጥያቄያችንም አጠቃላይ ነጻነቱ ነው። የህዝቡ አካል ነው። እኛ በነገራችን ላይ ጋዜጠኛ ከመሆናችን በፊት ኢትዮጵያውያን በኢትዮጵያዊነት የምንጠይቀው ነጻነት አለ፣ መብት አለ። በኢትዮጵያዊነታችን እኛም እንደ ህዝቡ የዲሞክራሲ መብታችን እንጠይቃለን። ያ ይከበርልን እና ከዚያ በኋላ እንዴት ነው በህግ ማዕቀፍ ውስጥ ይሄ መብት የሚከበረው የሚለው እናያለን እንጂ አሁን እሳቸው መጥተው በቃ እኔ ከዚህ በኋላ ሚዲያው ነፃ ነው መስራት ይችላል ብለው በችሮታ መብት የሚሰጡን አንፈልግም። ከህዝቡም የተለየ መብት አንፈልግም። ወይ ከህዝቡ ጋር አብረን እንታፈናለን ወይ ከህዝቡ ጋር አብረን ነፃ እንሆናለን።
ምን አይነት አንተ በግልህ ምን አይነት ነጻነት? እንግዲህ ነጻነት አይነት የለውም፣ ግን የፕሬስ ነጻነት ሲባል ይሄንን የምታስበውን ይሄንን የምትፈልገውን የፕሬስ ነጻነት በዚህ 20 አመት ጊዜ ውስጥ አንተ ስትሰራባቸው በነበሩ ጋዜጦች ውስጥ አግኝተው የሰራችኋቸው በጣም ለህዝብ መረጃ ሰጥተንባቸዋል የጥንካሬ ምሳሌዎች ናቸው። ይሄን በዚህ ጊዜ ውስጥ እንደዚህ አይነት ነጻነት ነበረን የምትለው ጊዜ አለ?
በችሮታ የተከፈተ በችሮታ በስንትም ማለት መስጠቆች የስሩ ቤት ደርሳለሁ በሚል መንፈስ ለተወሰነ ጊዜ በምርጫ 97 ጊዜ ለተወሰነ ጊዜ ለመስራት ትንሽ በነፃነት ለመስራት ጊዜ አግኝተን ነበር። በተለይ በምርጫ 97 ያ ነፃነት ግን ወደ ያዘጋ ፕሬሱን እንዳለ ነው የዘጋው። ያደግ ከህግ ውጭ ማለት ነው። በህግ አይደለም የተዘጋ ነው። ከስር ከወጣንም በኋላ ሀገር ውስጥ እርቅ ወርደዋል፣ በይቅርታ ታልፏል ተብሎ የቅንጅት አመራሮችም ጋዜጠኞችም ከወጣን በኋላ መስራት አልቻለም። በነገራችን ላይ ያችን አጭር ጊዜ ነፃነት ካገኘን በኋላ መልሶ ድርግም ብሎ ጠፍቷል እስካሁን ድረስ። እርግጥ የሚፍጨረጨሩ አሉ፣ አሁን የሚፍጨረጨሩ ጋዜጠኞች አሉ፣ እየሞክሩ ያሉ ጋዜጠኞች አሉ። ግን የነበሩት ምን አይነት እንዴት ነው ነፃነታቸው ተግባራዊ መሆን የሚችለው? ምን አይነት ነፃነት መምጣት አለበት ኢትዮጵያ ውስጥ ላልሽው ጥያቄ ግን እኛ ተይው ምዕራብ ዓለም እንደ ምሳሌ አንውሰደው። ግን ኢትዮጵያ ውስጥ የሚያስፈልገው ዲሞክራሲ፣ ኢትዮጵያ ውስጥ የሚያስፈልገው ነጻነት ህንድ ውስጥ ያለው ህንድ ውስጥ የምናየው አይነት ነጻነትና ዲሞክራሲ ነው። ደቡብ አፍሪካ ውስጥ የምናየው አይነት ነጻነትና ዲሞክራሲ ነው። ቦትስዋና ውስጥ የምናየው ነጻነትና ዲሞክራሲ ነው። ጋና ውስጥ የምናየው ነጻነት ዲሞክራሲ ነው። እነዚህ ከእኛ ጋር በብዙ ነገር ይመሳሰላሉ። በብዙ አብዛኛው ነገራችን አንድ አይነት ነው። በቋንቋ፣ በባህል፣ በብሔር፣ በፈለግሽው መስፈርት ብዝሃነት የሚታይባቸው ሀገሮች ናቸው። አንየት ዲሞክራሲያዊ ስርዓት ይህን ሁሉ አቻችሎ ወደፊት ሊያራምዳቸው ቻለ ዲሞክራሲያዊ ስርዓት መገንባት ችለዋል። ስለዚህ ህንድ ውስጥ ያንን ዲሞክራሲ መገንባት ከቻሉ እኛም ጋር መገንባት ይቻላል ማለት ነው። ይሄ ዲሞክራሲያዊ ስርዓት ጋዜጠኞች ነፃ እንዲሆነው እንዲሰሩ አስችሏል። የፖለቲካ ድርጅቶች ነፃ ሆነው በነፃነት እንዲሰሩ አስችሏል። የሙያ ማህበራት በነፃነት እንዲደራጁ አድርጓል። የብሔርና የሃይማኖት ልዩነት ቢኖርም ህዝቦች በሰላም እንዲኖሩ አስችሏል። ያንን ማምጣት ይችላል። ያንን ነው ከዛ ነው ከኛ በፊት ሄደው ሰኬት ከሆኑት ማህበረሰብ ያለውን ተሞክሮ ነው እኛ ሀገር አምጥተን ተግባራዊ ማድረግ ያለብን።
እንግዲህ ጋዜጠኝነት ወይም የጋዜጠኝነት ሙያ በነፃው ፕሬስ አካባቢ የነበረው ራስን መከላከል ላይ ያተኮረ ነው። አሁን አንተም እንዳልከው እንግዲህ በዚህ 20 ዓመት ጊዜ ውስጥ ስትታሰር ስትፈታ ነበርና ጋዜጠኞች ወይም ሙያቸውን ሊሰሩ ከሚገባቸው በላይ ስለ ራሳቸው የሚከላከሉት ጊዜውን ይወስዳል። ምክንያቱም መታሰሩም መዘጋቱም እንደዛ ስላለ እሱ ባይኖር ኢትዮጵያ ውስጥ ባለው ሁኔታ እንዴት ነበረ የሚሰራው ሙያው? አሁን ነፃነት ቢኖር ምንድን ነው የሚጠቅመው ለህዝቡ? አንተ ምን አይነት መረጃ እንሰጣለሁኝ ነፃነት ቢኖር ለህዝቡ ብለህ ነው የምታልመው?
የሚገርምሽ ሲሆን እኛ ዲሞክራሲያዊ ስርዓት ይምጣ እንጂ በአፍሪካ ሞዴል የሆነ እንደ ምሳሌ ልጠቀስ ፕሬስ የመገንባት አቅም አለን። ይሄ ማለት ሁሉም ፕሬሶች በዛ ውስጥ ይገባሉ ማለት አይደለም። አሁን እዚህ ሀገር እንደ ምሳሌ ልውሰድና ጫፍና ጫፍ እኮ እንትኖች አሉ፣ የሚጮሁ ፕሬሶች አሉ። አሁን ደሳን ነው ምናምን የሚባል በጣም ጫፍ ያለ ጋዜጣ አለ። እንደገና ደግሞ በዚህኛው ጫፍ ደግሞ ኒውዮርክ ታይምስ አለ፣ በዛ መሀል ደግሞ ሌላው አለ። ሁሉም አመለካከቶች፣ ሁሉም አይነት ህብረተሰብ ውስጥ ያለው ማንኛቸውም ነገር በፕሬስ ለመንጸባረቁ አይቀርም። ግን ዋነኛው ድምፅ የትኛው ነው? መካከል ያለው ሞደሬት ሜንስትሪም ፕሬስ የሚለው እሱ የሚበቅልበት ኢንቫይሮንመንት አለ ወይ ነው ጥያቄ። ጽንፍና ጽንፍ ያሉ ጋዜጦች ወይም አመለካከቶች ተገፍተው ይቀራሉ ማለት አይደለም። ነጻነት ዲሞክራሲያዊ ስርዓት ሲመጣ አሁን ኢትዮጵያ ውስጥ የጠፋው ዲሞክራሲያዊ ስርዓት ስለሌለ ይህን ሜንስትሪም ፕሬስ የሚለው ለማብቀል
ለመኮትኮት እና ለማሳደግ የሚያስችል አጠቃላይ ኢንቫይሮንመንት ነው። ዴሞክራቲክ ኢንቫይሮንመንት ነው። ይሄ ዴሞክራቲክ ኢንቫይሮንመንት ካለ እኛ ለአፍሪካ
ዴሞክራሲያዊ የሆነ ምህዳር
ማቀፍ ካለ ሞዴል የሆነ ሜንስትሪም መፍጠር እንችላለን። ስቁልቁለቱ መንገድ ነው።
ዋና አይነተኛ ሚዲያ ማለት ነው።
አይነተኛ ሚዲያ ሜንስትሪም ፕሬስ አውዳ አይነተኛ ሚዲያ ይቅርታ፣ ወደ አማርኛ መተርጎሙ አሻሚ ስለሆነ ነው። ይሄን ፕሮግራም ይከታተሉ ተመልካቾች ይረዳሉ ብዬ ነው። ግን ሜንስትሪም ፕሬስ በምንልበት ጊዜ አሁን ኬንያ ለሚያውቁ ሰዎች ኔሽን መሰለ ጋዜጣ፣ ስታንዳርድ መሰለ ጋዜጣ፣ እዚህ አሜሪካን ሀገር ነው ዋሽንግተን ፖስት እና ኒውዮርክ ታይምስ እና የመሳሰሉ ጋዜጦች፣ እንግሊዝ ሀገር እና ፋይናንሻል ታይምስ እና ጋርዲያን የመሳሰሉ ጋዜጦች ማለት ነው። እና እንደዚህ አይነት ሚዲያ ማብቀል ሌሎችም ይያሉ ማለት ነው። ጽንፍና ጽንፍ የሚኖሩ ጋዜጦች እንዳሉ እንደመኖራቸው እንደተጠበቀው ነው። በነገራችን ላይ በዲሞክራሲያዊ ስርዓት ጫፍና ጫፍ ጽንፍና ጽንፍ ያሉ አመለካከቶች የሚንጸባረቁባቸው ጋዜጦች ይኖራሉ፣ መኖርም አለባቸው፣ መጥፋት የለባቸው። ግን በዋናነት የሚሰማው ጎላ ብሎ የሚሰማው ድምጽ የትኛው ነው የሚለው ነው። እሱ ነው ሜንስትሪሙ ማደግ ያለበት። እሱን መፍጠሩ ቁልቁለት መንገድ ነው። ሲሆን ቁልቁለት መንገድ ነው። ኢትዮጵያ የሰው ሀብት ችግር የለባትም። እኛ የጋዜጠኞች ችግር የለብን፣ የእውቀት ችግር የለብንም፣ የነፃነት ችግር ያለብን። ዳገቱ አሁን የምናደርገው ነው፣ ትግሉ ነው። አሁን ዳገት ላይ ነው፣ ዳገት እየወጣ ነው። ይህንን ዳገት በስኬት የምናጠናቅቅ ከሆነ እኔ እርግጠኛ ነኝ በዲሞክራሲም ደረጃ በፕሬስም ደረጃ ኢትዮጵያ ለአፍሪካ ብቻ ሳይሆን ለዓለም ሞዴል ትሆናለች። አሁን ደቡብ አፍሪካን ተመልከች። የደቡብ አፍሪካ ፕሬስ፣ የደቡብ አፍሪካ ዲሞክራሲ ከዛ በጣም ውጥንቅጥ ከሆነ ችግር ውስጥ ወጥተው ለአፍሪካም ለዓለም ሞዴል ነው። እኛ ዛሬ እየጠየቅን ያለ ነው በደቡብ አፍሪካ መንገድ እንሂድ ያለ ነው። እንደዚህ አይነት ነገር ኢትዮጵያ ውስጥ መድገም እንችላለን። እኛ እንደውም ደቡብ አፍሪካን ተፎካካሪ እንሆናታለን፣ ለዲሞክራሲ ሞዴል እናደርጋታለን ብዬ እምነት አለን በህዝቤ ላይ።
ስትናገር እንግዲህ ፕሪንት ወደ ህትመት ሚዲያው ወደ ጋዜጣው በሙሉ ንግግርህ ወደዛ ያደላ ነው። አሁን ከስድስት ዓመት ተኩል በኋላ ስትመጣ የቴክኖሎጂ ዘመን ሆኗል። ፌስቡክ፣ ዩቲዩብ፣ ከዛ ደግሞ ቴሌቪዥን፣ ሬዲዮ እያለ የህትመት ሚዲያው የመዋጥ ነገር እያሳየ ነው እና እንዴት ነው ህትመት ሚዲያው ላይ መቆየት ነው ወደዛ ወደ ኤሌክትሮኒክ ሚዲያው የመሄድ ነው? ምንድን ነው ሀሳብህ? እና የህትመት ሚዲያ የትኛው ይበልጥብሃል ደግሞ ከህትመት ሚዲያው? እና
ነፍሴ ያለችው ፕሪንት ሚዲያ ላይ ነው። ነፍሴ መጽሐፍ እወዳለሁ፣ ማንበብ እወዳለሁ፣ እኔም ስጽፍ እወዳለሁ። ግን አሁን ከእስር ቤት ከወጣ በኋላ ግን ፕሪንት ጆርናሊዝሙ ላይ መኖሬ ስለማይቀርም፣ ከህትመት ጋዜጠኞች ላይ መኖሬ ስለማይቀርም፣ ግን አሁን ያለኝ አንድ እቅድ አለኝ። እሱም ሳተላይት ቴሌቪዥን ለማቋቋም ነው። ይሳካል አይሳካም በሂደት የምናየው ነገር ነው። ግን ዋናው ተግባሬ ግን ይህንን ለማሳካት መሞከር ነው። ያስፈልገናል። ኤሌክትሮኒክስ ሚዲያ በጣም ኢምፖርታንት ነው፣ በጣም ወሳኝ ነው። በተለይ ለዲሞክራሲያዊ ስርዓት እንድንሄድም ከሄድና ከደረስን በኋላም ደግሞ ስር መሰረት እንዲይዝ በማድረግ ውስጥ ኤሌክትሮኒክስ ሚዲያ በአጠቃላይ በተለይ ደግሞ ኤሌክትሮኒክስ ሚዲያ በተለይ ደግሞ በኢትዮጵያ ተጨባጭ ሁኔታ ወሳኝ የሆነ ሚና አለው። በነገራችን ላይ አሁን ቅድም ለነገርሽኝ ስለአነሳሽው ነገር ሚዲያ አሁን ለሶስት አራት ቦታ ተከፍሏል። አንዱ ሶሻል ሚዲያ ነው። ይህ አሁን አብዛኛው ህዝብ ቀድሞ መረጃው የሚያገኘው ከሶሻል ሚዲያ ነው። በሁለተኛ ደረጃ የሚሄደው መረጃውን ካገኘ በኋላ ለቬሪፊኬሽን የሚሄደው ለማረጋገጥ የሚሄደው ወደ ኤሌክትሮኒክስ ሚዲያ ነው። እዛ ላይ አይቆምም። እንደገና ደግሞ ሰው ወዴት ይሄዳል? ወደ ፕሪንት ሚዲያ ይሄዳል፣ ወደ ህትመት ሚዲያ ይሄዳል። እሱ ደግሞ ለአናሊሲስ ለትንታኔ ነው የሚሄደው። ሁሉም እንትን አላቸው፣ ሁሉም ሚዲያ ሁሉም ሚና አላቸው። ሶሻል ሚዲያ በዋናነት መረጃ ለማግኘት እዛው ኦን ዘ ስፖት መሬት ላይ ያለውን ሁኔታ ወዲያው ለማግኘት ወደዛ መሄደው። ግን ሁሉ ጊዜ ያን ካደረገ በኋላ እዛ ላይ አይቆም፣ ወደ ኤሌክትሮኒክስ ሚዲያ ይሄዳልና ሶስቱም ከኤሌክትሮኒክስም ደግሞ አልፎ ወደ ሚዲያ መሄድ ወደ ፕሪንት ሚዲያ መሄድበት ሁኔታ አለና ሶስቱም ያስፈልገናል። ሶስቱም አይነት ሶሻል ሚዲያ የሚጫወተው
ሚና አለ። ስለዚህ ሁሉም ጋር ቆያለሁ ነው
አለ። ሶሻል ሚዲያ ላይ እመጣለሁ። ፌስቡክ ላይ እስክንድር ነጋ የሚል ነገር ይመጣል። አሁን ማንም አነበበኝም አላነበበኝም እዛች ላይ ሶሻል ሚዲያ ላይ ፌስቡክ ላይ መምጣት አይቀርም። እዛች ላይ ትንሽ መሆኑ ጫጭራለሁ። አድማጭ አገኘሁም አላገኘሁም።
እንግዲህ የእስር ቤት ቆይታ ረጅም መሆኑን ቅድምም ጠቅሰናል። የእስር ቤት ጉዳይ ሲነሳ ደግሞ በጣም አብዛኛው ከመሰቃየት ጋር አሰቃቂና እንደው ተግባራት ከመፈጸም ጋር ተያይዞ ከበደል ጋር የሚነሳ ነው። አሁን ቅድምም እንዳልነው አዲስ አስተዳደር መጥቷል እና ከተስፋ ጋር ነው የማየው ያንተን ሀሳብ ያንተን አመለካከት ተስፋ እና ወደፊት ከመቀጠል ከመስራት ጋር። አንዳንዶች ደግሞ አሉ አስተያየት የሚሰጡ የለም ኢህአዴግ በኢህአዴግ ውስጥ የነበሩ ሰዎች በዚህ ተግባር ላይ የተሰማሩ ሰዎች ሊቀጡ ይገባል፣ ሊታሰሩ ይገባል ኢሃዲግም እንደ ኢሃዲግ ፍርአቱ መፍረስ አለበት የሚል ሐሳብ የሚሰጡ ባንተ በኩል ምንድነው አስተያየት እንግዲህ ዲሞክራሲያዊ ፍርአትን መገንባት የሚል ነገር አምጥተሃል ከኢሃዲግም ከአዲስ አስተዳደርም ተበቀው ነገር ብለህ አስቀምጣለና ምንድነው አስተያየት
እኔ ሞስትሽ ሌሎች ሌት ስታርተርስ አድቫንቴጅ ይባል ነገር አለ አርፍሽ ስትጀምር አንድ ነገር ካንቺ በፊት ይሄዱት የተከደበት መንገድ ትቶልሽ ይሄደ ተመክሮ አለ ይሄን ተመክሮ ምናገኘው ከኛ ከሀገራችን አይደለም ከአለም በሌሎች ሀገሮች ሌሎች ሀገሮች በየትኛው መንገድ ሄደው ነው ዲሞክራሲያዊ ስርዓት መገንባት የቻሉት የሚለውን ጥያቄ መጠየቅ አለበት አርፍደን ጀማሪዎች እንደሞላችን መጣ አሁን እንደምሳሌ አነሳውልሽ ደቡብ አፍሪካ ነው ደቡብ አፍሪካን ተከትለው በነገራችን ላይ ብዙ ሀገሮች በዛ መንገድ ሄደዋል ግን ደቡብ አፍሪካ ላይ አተኩሬ ትንሽ ልናገር ምን እንዳደረጉ ደቡብ አፍሪካ ከኛ የዋዘ በብዙ እጥፍ የዋዘ ክፍፍል ነበርባት ሀገር ነበረች በብዙ እጥፍ በትንሽ አይደለም በብዙ እጥፍ በጣም አስቸጋሪ ሁኔታ ውስጥ ነበረች ሀገር ነች ለረጅም ጊዜ ቆየችው ግን ነበር ከዛ አስቸጋሪ ሁኔታ ውስጥ ወጣ እንደተጠቀስኩት ለዓለም ሞዴል ይሆን ዲሞክራሲያዊ ስርዓት መገንባት ይችላል ስለዚህ ከደቡብ አፍሪካ መማር አለብን ደቡብ አፍሪካ በዛ መንገድ ሄዳ ሰኬት ነገር ተገንባች እኛም በዛ መንገድ ሄደን ሰኬት የሆነ ነገር የመገንባት ትግላችን ሰፊ ነው ምንድነው ከዛ ምን ማረው አንዱ ትልቁ ነገር እነሱ ያላደረጉት ወደ በቀል አልሄዱ ወደ በቀል አልሄዱ ቁልፍ ነው ዲሞክራሲያዊ ስርዓት ለመስራት ወደ በቀል አለመግባት ቁልፍ ነው ወደ በቀል ከገባን የምንፈልገው ኤንድ ሪዛልት ዲሞክራሲያዊ ስርዓቱን የምንመሰረትበት መሰረት እናናቀዋለን ስለዚህ ለምንፈልገው ነገር ብለን ነው ወደ በቀል ማንሄዱ ወደ አይርቅ መሄድ አለብን ከሌሎች መማርም ያለብን አገና ደቡብ አፍሪካን በመናጠናበት ጊዜ ይሄዱበት መንገድ በጣም ግልጽ ነው አንዱ እና ትልቁ ነገር ሁሉን አቀፍ የሆነ ጉባኤ ተጠርቶ እዛ ላይ በሚደረግ በሚኖረው ሂደት ለነጻና ፍትሃዊ ምርጫ መሰረት መጣል ከዛ በኋላ ያንን የሚያጠናክረው ያን ይሄና ነጻና በነጻና ፍትሃዊ ምርጫ የሚደረገውን ውጤት የሚያጠናክር ድባብ መፍጠር ያስፈልጋል ተጣለውን ዲሞክራሲያዊ መስራት የሚያጠናክር ስር የሚያሰድድ ድባብ ያስፈልጋል ያ ድባብ ሊፈጠር የሚችለው በእርቅ ነው በበቀል አይደለም ወደ ኋላ በመመልከት ሳይሆን ወደፊት በመመልከት ነው ስለዚህ ምንም በግል ምንም ደረሰብን ምንም እኔ ኮ 6 አመት ተኩል ያልነበርኩበት ፍጹም በቀጥታም በተዘዋዋሪም አባል ካለ ያልነበርኩበት ድርጅት ነህ ተብዬ 6 አመት ተኩል ቆይቻለሁ ይሄን ወደ ኋላ መመልከት የለብኝም ለሀገሬ ለቆምኩበት አላማ ብዬ የቆምኩበት አላማ ሲፈጸም አያስለፍልግ ማለት ነው እሱን አግዝፌ ማለት ነው እኔ በግል ያለኝ ስሜት ወደ ጎን አድርጌ ማለት ነው ስለዚህ ያን የምንፈልገው ነገር የቆምንለት አላማ መስዋዕትነት የከፈልንለት ነገር ዘላቂ ነገር ለትውልድ ትቶ ለማለፍ እርቅ ወሰንነት አለ ድባቡን ለመፍጠር ማለት ነው ዲሞክራሲ መሰረቱን ከጣልን በኋላ
ስለዚህ በደል የደረሰባቸው ወይም በዚህ መንግስት በቀጥታም ይሁን በተዘዋዋሪ በደል የደረሰባቸው ሰዎች ለይቅርታ መዘጋጀት አለባቸው ይቅርታ ለማለት ነው በመንግስት
ይቅርታ ብለው ለህዝቡ ምሳሌ መሆን አለባቸው
ነው በመንግስት በኩልስ ምንድነው የምትጠብቀው እንዲደረግ
በመንግስት በኩል ቀደም እንዳልኩሽ አሁን ከመንግስት በኩል ሁሉ አብዛኛው ያንበሳው ድርሻ እቺን ሀገር ወደ ሰላማዊ ሆነ የዲሞክራሲ ሽግግር ማስገባት አብዛኛው ድርሻ የመንግስት ነው አብዛኛው ያንበሳው ድርሻ ከመንግስት በኩል ሁሉን አቀፍ የሆነ ጉባኤ መጥራት አለበት ፓርላማው መጥራት አለበት ይሄን ሁሉን አቀፍ የሆነ ይሄ ጥሪው ሀገር ውስጥ ላሉት የፖለቲካ ድርጅቶች ብቻ አይደለም በዋናነት ይሄ ጥሪ ከሀገር ውጭ ያሉትና በሽብርተኝነት ለተፈረጁት ድርጅቶች ናቸው እነዚህና ማናቸው እኔ ተከሰስኩበት በሐሰት ተከሰስኩበት ግንቦት ሰባት አንዱ ነው ሁለተኛው ኦብነግ እነዚህ ድርጅቶችና ሌሎች በዋናነት ግን ቢያንስ እነዚህ ድርጅቶች ወደ ሰላማዊ እና ሰላማዊና ህጋዊ መድረኩ የሚገባበት ሁኔታ መፈጠር አለበት ይሄ ደግሞ መንግስት ካልወሰደ ይሄን ኢኒሼቲቭ መንግስት ካልወሰደ አስቀድሞ ይሄን መንግስት ማነው ይሄን ኢኒሼቲቭ ካልወሰደ እነሱ መተው በዚህ ፕሮሰስ ውስጥ በዚህ ሂደት ውስጥ ሊሳተፉ የሚችሉበት ሁኔታ ያለው ስለዚህ የመጀመሪያው ተግባር የሚጠበቀው ከመንግስት ነው አንድ ከዶክተር አብይ የሚጠበቀው ይሄን ነው አዎ ለለውጥ ፈልጋለሁ ብለዋል ጥሩ ግን ለውጡን መሬት ላይ ለማዋል ወደ ሀገርቷን ወደ ሰላማዊ ሆነ ዲሞክራሲ ሽግግር ለማስገባት መውሰድ ያለባቸው ብቻኛው ብቻ ይሄ ነው ይሄን ደግሞ ቀደም እንዳልኩት ከደቡብ አፍሪካ ተምረን ነው ከተፈተነውና ከሰራው መንገድ ተምረን ነው እኛ የቀመርነው አይደለም እኔ በተቁጭ የመከርኩ የቀመርኩት ነገር አይደለም ከተፈተነውና ከሰራው
የኢትዮጵያ ጉዳይ አንደኛው የዘር እና የጎሳ ጉዳይ አለ የድንበር ጉዳይ አለ ለክ ግጭቶች ሲመጡ ግጭቶች ሲቀሰቀሱ የሚወጡ የሚመጡ አፈትልከው የሚመጡ ጉዳዮች አሉ። እነዚህ ጉዳዮች በምን ይስተናገዳሉ?
አሁን ላሰርታቸው የዚህ የብሔር ልዩነት የሚባለው ነገር በነገራችን ላይ አምባገነን የብሔር ችግሬት ያለው ያልሽ እንደሆነ ዓለም ላይ የብሔር ግጭቶች፣ የብሔር መጠራጠር፣ የብሔር መለያየት፣ መራራቅ የት ሀገር ነው ያሉት ብለሽ የመረመርሽ እንደሆነ አምባገነንነት ባለባቸው ሀገሮች ውስጥ ብቻ ነው። አሁን ደቡብ አፍሪካ እንደምሳሌ ልውሰድልሽ። አፓርታይድ በነበረበት ጊዜ በነጮችና በጥቁሮች መካከል ብቻ አልነበረም ልዩነቱ። ዙሉና ኮሻ ጆሃንስበርግ ላይ ጠዋትና ማታ ተጋደለ ተጨፋጨፈ ተጣላ እየተባለ ዜና መስማት የተለመደ የዓለም የለመደው ዜና ነበር። ዲሞክራሲ በገነቡ ማግስት ግን በዙሉና በኮሻ መካከል ያለው ልዩነት መክኗል፣ ጠፍቷል። በነጭና በጥቁር መካከል ያለው ልዩነት እንደዛ። ከደቡብ አፍሪካ ወጣ ብለን ሌሎችንም የአፍሪካ ሀገሮች ስንመለከት እንደዛ ነው። አሁን ኮርቤት ሀገር ኬንያን ማንሳት እንችላለን። በካልንጅና በኩኩዮ መካከል አምባገነናዊ ስርዓት በነበረበት ጊዜ በካልንጅና በኩኩዮ ጎሳዎች መካከል እንደዚሁ ግጭት መጠራጠር ነበረ። ወደ ዲሞክራሲያዊ ስርዓት እየገባች ስትሄድ ኬንያ ግን ይሄ ችግር መክኗል። ሌሎች አፍሪካ ሀገሮችንም ተመሳሳይ ነገር ማንሳት እንችላለን። የብሔር ችግር የአምባገነናዊ ስርዓቶች ውጤት ነው። ከስር መሰረቱ ልናደርቀው የምንችለው ፍቅር በማስተማር ብቻ አይደለም። እሱ ማስተማር አለብን። ፍቅር ወንድማማችነትም ማስተማር አለብን። ዋናው ግን ከስር መሰረቱ የምናደርቀው ግን ዲሞክራሲያዊ ስርዓት በመገንባት ዲሞክራሲያዊ ድባብ ዳር ይገፋዋል። ላያጠፋው ይችላል፣ ግን ይሄ ጽንፈኛ የሆኑ ድምፆችን ወደ ዳር ይገፋቸዋል፣ ትርጉም የሌለ ያደርጋቸዋል። ስለዚህ ይሄ አሁን የብሔር ግጭቶችን እንደተለየ የኢትዮጵያ ችግር አድርገን መመልከት የለብንም። በእኛ ላይ የተጋረጠ ልዩ ችግር አይደለም። አምባገነንነት ባለባቸው ሀገሮች ሁሉ ያለን አምባገነኖች የሚጠቀሙበት ነው። በዚህ እየተጠቀሙ ነው ስልጣን ላይ የሚቆዩት። አምባገነናዊ ስርዓትን ስናስወግድ ይህንን ጉዳይ ከስር መሰረቱ እናደርገዋለን፣ ወይም በዳር ወደ ዳር ገፍተን ትርጉም የለሽ እናደርገዋለን። የጥቂቶች ሙጥኝ ብሎ የያዙት ነገር እናደርገዋለን ብዬ አምናለሁ። መፍትሄ የኢትዮጵያ ችግር መፍትሄ አለ።
መፍትሄው ዲሞክራሲ ነው እያልከን?
መፍትሄው ዲሞክራሲ ነው። መፍትሄው በደቡብ አፍሪካ መንገድ መሄድ ነው። መፍትሄ እንደ ህንድ መሆን ነው።
እንግዲህ ጋዜጠኛ እስክንድር ነጋ 6 ዓለም አቀፍ ሽልማቶችን ተቀብለሃል በዚህ በጋዜጠኝነት ሙያ ውስጥ። በጣም እናመሰግናለን የአሜሪካ ድምፅ ስቱዲዮ መጥተህ ማብራሪያ ስለሰጠህን። እንግዲህ ደግሞ እንዳልከው የሳተላይት ቴሌቪዥኑን ከጀመርክ በኋላ ምናልባት ስለ እሱ ደግሞ መተን ተገኝተን እንጠይቅ ይሆናል። ለአሁኑ ግን በአሜሪካ ድምፅ ስቱዲዮ መጥተህ ለሰጠህን ማብራሪያና ቃለ ምልልስ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ያክብርልኝ።
Shaman in a fur and jean. Ethiopia, we need to. ቀለምሽ ቀለሜ ምንቱም አንድ ባህር ደምሽ እናደሜ
አድማጮች ውይይቱን በቪዲዮ ለመከታተል Facebook at VOA Amharic እና በዌብሳይታችን ላይ www.voanews.com ይቀርባል። ተከታተሉ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በጅቡቲ ጀምረው ሱዳንና ኬንያን በጎበኙበት ወቅት የኢኮኖሚና ሌሎች ስምምነቶች ማድረጋቸው የሚታወቅ ነው። በተለይ ከጅቡቲ ጋር ቀደም ብሎ የታቀደው የኢኮኖሚ ውህደት ሊፋጠን የሚችልበት ሁኔታ ተፈጥሯል ተብሏል። ስለ ጉዳዩ ትንተና እንዲያቀርቡልን ሁለት የኢኮኖሚ ምሁራንን ጋብዘናል። ዶክተር ሰይድ ኑሩ በኢትዮጵያ ኢኮኖሚክ አሶሲዬሽን ማህበር ኢኮኖሚ ተመራማሪ ናቸው። ዶክተር ኢዮብ ኃይሌ ደግሞ በአዳማ ዩኒቨርሲቲ ቢዝነስ ፋክልቲ ያስተምራሉ። ኢትዮጵያ ከጅቡቲ ጋርም ሆነ ከሌሎቹ የምስራቅ አፍሪካ ሀገሮች ጥብቅ የኢኮኖሚ ስምምነት ስትመሰርት ብሎም ወደ ኢኮኖሚ ውህደት ቢያመሩ የጋራ የሆነ የፖለቲካ ኢኮኖሚ መስርተዋል ማለት እንደሆነና ወደ ጦርነትና ወደ ግጭት የማይገቡበት ጥብቅ ግንኙነት ሊፈጠር እንደሚችል ምሁራኑ አስገንዝበዋል። ዶክተር ሰይድንና ዶክተር ዮብን ያነጋገረችው አዳነች ፍሳዬ ናት።
ዶክተር ሰይድ ኑሩና ዶክተር ኢዮብ ኃይሌ በመጀመሪያ ደረጃ ለትብብራችሁና ለጊዜያችሁ እናመሰግናለን። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በጅቡቲ፣ ሱዳንና ኬንያ ጉብኝት አካሂደው ስምምነቶች መፈረማቸው ይታወሳል። በተለይም ከጅቡቲ ጋር ወደ ኢኮኖሚ ውህደት የሚያመራ ተደርጎ ታይቷልና በዚህ ላይ ያላቸው አመለካከት በዶክተር ሰይድ ልጀምር።
አይ ቲንክ ሁለት ግቦች ያሉት ይመስለኛል ስምምነቶቹ ከጅቡቲም ጋር ከኬንያም ጋር እንዲሁም ከሱዳን ጋር የተደረጉ ስምምነቶች ወይም ጉብኝቱ ምናልባትም ወደፊት ከሶማሌ ጋር ከቀጠለ እነዚህ ነገሮች ትልቅ ፋይዳ አላቸው። የመጀመሪያው እንዳልኩት ኢኮኖሚ በራሱ አንድ ግብ ነው። ንግድን ብንመለከት እስካሁን ኢትዮጵያ ከአፍሪካ ጋር ያላት ንግድ ወደ ውጭ ከምትልካቸው እቃዎች 22% ያህል ነው ወደ አፍሪካ የሚላከው። እንግዲህ ከዚህ ውስጥ 17% የሚሆነው ወይም ከአጠቃላይ ከአፍሪካ ውስጥ ከሚላከው ወደ 76% የሚሆነው የውጭ ንግድ ያለው ወደ እነዚህ ጎረቤት ሀገሮች ነው። እና ይህን ማስፋት ወደ እነዚህ ወደፊት በማኑፋክቸሪንግ እየገፋች ከሄደች ሀገር አንድ ትልቅ መደላደል ይሆናል። እሱ አንድ ትልቅ ገበያ መፍጠርም ነገር ስለሚሆን ትልቅ ግብዓት ይሆናል። ሁለተኛው ኢትዮጵያ ወደብ አልባ ሀገር ናት። ትልቅ መሰረተ ልማት የሚያስፈልገው ምናልባትም የሚፈትነን ለእድገታችን የባህር በር ማጣታችን ስለሆነ ያን አጠናክሮ መቀጠል እና ለኢኮኖሚያችንም እድገት ይህን ግምት ውስጥ ያስገባ ግብኝት መደረጉ አይ ቲንክ ጠቃሚ ነው። ሶስተኛው እንግዲህ መሰረተ ልማት ነው። በመሰረተ ልማት እነዚህ ሀገሮች በተያያዙ ቁጥር ለኢኮኖሚ ትልቅ ግብዓት ይሆናል። በሁለተኛ ደረጃ ሊታሰብ የሚችለው ኢኮኖሚው በተለይ ለሌሎች ግቦች፣ ለሰላም አካባቢው ላለው የፖለቲካዊ መረጋጋት እንዲሁም ዓለም አሁን እየተቀየረ ባለበት መልኩ እንደ አንድ ለመቆም መግቢያ ይሆናል። የኢኮኖሚ ውህደት ከጅቡቲም ጋር በአጠቃላይ ዙሪያውን ካሉ ሀገሮችም ጋር እንደ አይነት ውህደቶች መፍጠር የዓለም አቅጣጫ አሁን እንደሚታየው እየተቀየረም ስለሆነ ዝግጁነትን የሚጠይቅ በመሆኑ እነዚህ ነገሮች መግቢያ መንደርደሪያ ሊሆኑ ይችላሉ። ሁለታዊ የፖለቲካ አንድነቶች ቶሎ ላይ መጡ ይችላሉ። መነሻው እና ጠንካራም መግቢያ ሊሆን የሚችለው የኢኮኖሚ በመሆኑ ይህን ካልኩ በኋላ የጅቡቲው በመነሻ ደረጃ የታየው ኢትዮጵያ በወደቡ ላይ ስቴት እንዲኖራት ወይም ድርሻ እንዲኖራት የተደረገው ነው። በአጸፋው ደግሞ ኢትዮጵያ ከተሳካላት እንደ ኢትዮጵያ አየር መንገድ ያሉ ድርሻ እንዲኖራቸው የባቡር መሰረተ ልማቶች ሁሉ አሉ። በተለይ ግን ጎልቶ የሚወጣ የሚመስለኝ የወደቡ ነው። እሱ አይ ቲንክ ትልቅ ጠቀሜታ ያለ ይመስለኛል።
እሺ፣ ዶክተር ኢዮብ
መሰረቱ እንደ መንደርደሪያ ሀሳብ አድርጌ ላቀርብ የምፈልገው ዓለም አቀፋዊ ንግድ መልቲላተራልም ሆነ ባይላተራል ለአንድ ሀገር ይጠቅማል እንጂ የሚጎዳው ነገር የለም። ዛሬ ሀገራችን ኢትዮጵያ ያለችበትን ፖለቲካል ኢኮኖሚ ማየት ይገባናል። መንግስትና ገበያ ከተሳሰረ ሜቹዋሊ ኢንተርናሽናል ኢኮኖሚክ ሪሌሽኑን ትልቅ ያደርገዋል። ትልቅነቱ ምንድን ነው? በጋራ ነው የምናየው። የኢትዮጵያ የውጭ ፖሊሲ የድሮው አሁንም የውሃ ፖሊሲ ነው፣ ሃይድሮ ፖለቲክስ ነው። ሁለተኛው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እንዳሉት ሰጥቶ መቀበል በሚል መርህ ላይ የተመሰረተ ነው። ኢትዮጵያ በመሰረቱ ዛሬ ከነዚህ ከምናወራቸው ሀገሮች ጋራ የመብራት ኃይልን እየሸጠች ነው ያለችው። ትሬድ በመሰረቱ ከዚህ ብንደረደር ኢትዮጵያ ብዙ የንግድ መሰረተ ልማቶችን እያዘጋጀች ነው። ባልሳሳት ጠቅላይ ሚኒስትር አብይ እንደተናገሩት ኢትዮጵያና በጅቡቲ መካከል ወደ 15 ቢሊዮን ይሆናል መሰለኝ ኢንቨስት የተደረገው መሰረተ ልማት ብቻ ባቡሩን ሁሉ ስናል። ይህንን ገበያ መፍጠር ለመቶ ሚሊዮን ህዝብ ላለበት ሀገር ኮንሱመር ኢንዴክሱ ትልቅ በሆነበት ሀገር ለሌሎቹ ሀገር ትልቅ ችሮታ ነው። ለጅቡቲም፣ ለኬንያም፣ ለሱዳን ከሱዳን ጋራ እንዲያውም በአጋጣሚ እንዲያው ልጠቅስ የምፈልገው ትላንትና በአዲስ አበባ ሲጓዝ 4 የሱዳን ባስ ትራንስፖርቴሽን ቆሞ ሲጭን አየሁ። ኢስ አሜዚንግ። ለምን? ይሄ የትሬዱ ቤኔፊት ነው፣ የትስስሩ ቤኔፊት ነው። ሁለተኛ አፍሪካውያን ዛሬ ቅድም ዶክተር እንዳሉት ያውም ኢትዮጵያ 22% ብቻ ነው ትሬዷ። ከዚህ በላይ ማደግ የሚገባው ወደፊትም ደግሞ በትምህርት በቴክኖሎጂ አሁን ባልኩት በኤሌክትሪሲቲ በምናደርገው ኢንዱስትሪላይዜሽን ላይ በምናመጣ ፕሮዳክት ሽያጭ ሰፊ ገበያ መመስረት መቻል አለብን። ስለዚህ በአጠቃላይ እኔ እንግዲህ ያው ጥናቴንም መሰረት ያደረግኩት በኢትዮጵያ በሀገራችን በወርልድ ትሬድ ኦርጋናይዜሽን ላይ የመሳተፍና ያለመሳተፍ ጥያቄ ይጠቅማል አይጠቅምም በሚለው ላይ ነው ጥናቴን እያካሄድ ያለሁት። በአጠቃላይ ጠቀሜታው ይበልጣል እንጂ አያንስም። ትልቅ ስራ ነው የሰሩት ነው የሚለው ጠቅላይ ሚኒስትሩ።
ከጅቡቲ ጋር የተደረገውን ስምምነት ብናይ ጅቡቲ እንግዲህ ትንሽ ሀገር ናት። በቁጥር ህዝቧ ከአንድ ሚሊዮን በታች ነው መሰለኝ። ኢትዮጵያ እንግዲህ እንደሚታወቀው ከመቶ ሚሊዮን በላይ የሚሆን ህዝብ ያላት ናት። ከዛም ጋር ሰፊ ኢኮኖሚ ያላት ናት። በጣም በፍጥነት እያደገች እየሄደች ነው እየተባለ ነው። እና ከጅቡቲ ጋር በአክሲዮን፣ በአየር መንገድ፣ በባቡር በአጠቃላይ በብዙ ሊተሳሰሩ እንደሚፈልጉ ለወደፊትም እንግዲህ ይሄ የኢኮኖሚ ውህደት የሚባለው ትንሽ ቆየት ብሏል። አሁን የተጀመረም አይደለም በኢትዮጵያና በጅቡቲ መካከል። እዚህ ላይ ማን ነው በበለጠ የሚጠቀመው? ጅቡቲ ናት ወይስ ኢትዮጵያ? ወደ ዶክተር ሰይድ ልመለስ።
የሚጠቀሙት ሁለቱም ናቸው በእኔ እምነት። የመጀመሪያው ነገር ምንድን ነው? ኢትዮጵያ ትልቅ ገበያ አላት። ብዙ ነገር ጅቡቲ ከኢትዮጵያ ትፈልጋለች። በባህልም በብዙ ነገር በመሰረተ ልማትም የተያዘ ነው። ኤሌክትሪኩ፣ እነዚህ ነገሮች እንደ የተያዙ ነገሮች ናቸው። በኢኮኖሚ ረገድ በምናይበት ጊዜ ትልቁ ገበያ እውነት ነው። በተለይ በገቢ አቅም እስከታገዘ ድረስ ጅቡቲ ትጠቀማለች ከኢትዮጵያ። ጅቡቲ ያላት ሀብት የባህር በሯ ነው። ይሄ የባህር በር ጅቡቲ ለራሷ ሕዝብ ብቻ መስተንግዶ የሚውል ግብአቶችን ብታስገባ ብዙም የምትጠቀምበት አይመስለኝም። የኢትዮጵያ ሕዝብ እንደተባለው 100 ሚሊዮን ነው። ይሄ 100 ሚሊዮን በኢኮኖሚ አቅም እየታገዘ ሲመጣ ገቢ ይጨምራል፣ የውጭ ንግድ ይጨምራል። ትራንስፎርሜሽን እንግዲህ እያካሄድን ነው። እዚህ ሀገር ከተሳካልን እና ይህች ሀገር ከተሳካላት እና ወደ ማኑፋክቸሪንግ ከተሸጋገረች የምታስገባውም የምታስወጣውም ይጨምራል። ይሄ በሚሆንበት ጊዜ ወደቡን በመጠቀም ብቻ ጅቡቲ ከዚህ ተጠቃሚ ትሆናለች። ኢትዮጵያ ከጅቡቲ የባህር በር ታገኛለች። ትልቅ ጠቀሜታ ነው ይሄ። ምናልባትም ወደፊት የሚኖሯትን ነዳጅን ጋትን ጨምሮ ወደፊት እንደገና ልታሳድጋቸው የምትፈልጋቸውን ትልቅ ምርቶች፣ በሰፋ ያሉ ምርቶች፣ ከግብርና የተሻሉ ዳይቨርሲፋይድ የሆኑ ምርቶችን ወደፊት ወደ ውጭ ማስወጣት ካለባት እና አሁንም ስቲል የምናየው ነው፣ ያን በር መሰረት ማድረግ መቻል አለባት። ይሄ አንዱ ነው። ስለዚህ በኢኮኖሚ ረገድ ተጠቃሚነቱ የሁለቱም ነው። ሁለተኛ በመሰረተ ልማትና በኢኮኖሚ የተሳሰረ አገር ጦርነት ውስጥ መግባት አይቻለውም። ወጪው ብዙ ነው። መከዳዳት አይችልም። ወጪው ብዙ ነው። ይሄ ኦፖርቹኒቲ ኮስት የምንለው በመሆኑም የኢኮኖሚ ውህደቱ በኢኮኖሚም ረገድ ጂኦፖለቲካሊ በጣም አስፈላጊ የሆነች ሀገር ናት ጅቡቲ። ይህም አንድ ትልቁን የቻለ ካፒታል ነው ለጅቡቲ። በኢትዮጵያ ደግሞ ህዝቧ፣ ታሪኳ፣ እነዚህ ራሳቸውን የቻሉ በፖለቲካ በኩል ያላት ጥንካሬ፣ ዓለም አቀፋዊ ተሰሚነቷ፣ እነዚህ ነገሮች በሙሉ ካፒታል ናቸው። ስለዚህ በኢኮኖሚ ውህደት የሚመጡ ጥንካሬዎች ቢሆኑ ከኢኮኖሚ በላይ የሆኑ አቅሞች ይፈጠራሉ፣ መደጋገፎች ናቸው። ስለዚህ ሁለቱም በጋራ ሲቆሙ በእኩልነት ተጠቃሚ ይመስሉኛል። ከዚህ ውስጥ የሚያተርፉት ሁለቱም ናቸው ብዬ አስባለሁ።
ዶክተር ኢዮብ
ዶክተር ሰይድ አኪንስ ገልጸውታል። በእኔ በኩል ኮመን ቤኔፊት የሚለውን የኢንተርናሽናል ትሬድ ቲዮሪ ሁለቱም የሚተገብሩ ይመስለኛል። እንደሚተገብሩም ተስፋ አለኝ። የጋራ ጥቅም ስንል ቅድም እንዳልኩት ሰጥቶ መቀበል የሚለውን ኢኮኖሚክ ፖሊሲ ወይም ፖለቲካል ፖሊሲ እንጠቀማለን። እሳቸው እንዳሉት ኢትዮጵያ ሁለት ነገርን ይዛ ነው የገባቸው። ሁለቱ ነገሮች ምንድን ነው? ባህር በር የሌላት ሀገር ነች። በእድገት ደግሞ አፍሪካን እየመራች ያለች ሀገር ነች። ይህንን እድገት ለማካሄድ ደግሞ ብዙ ወደ ውስጥ ሀገር የሚገቡ ማቴሪያሎች የምታስገባ ሀገር ነች። ጥንቱንም ቢሆን ደግሞ ኢትዮጵያ ማጆሪቲውን ኢምፖርቷን የምታደርገው በጅቡቲ በኩል ነው። ማጆሪቲውን አሰብም እያለ ማለት ነው። እና በዚህ የተነሳ ኢትዮጵያ ከጅቡቲ ልትጠቀመው የምትችለው እነዚህ ነገሮች አሉ። ጅቡቲ ማኒፋክቸር አርጋ ወደ ኢትዮጵያ የምትልከው ነገር የለም፣ ኢትዮጵያ የምትወስደው ካልሆነ በስተቀር። ኢትዮጵያ ደግሞ እንደ አገር ከጅቡቲ የባህር በር እንደምትጠቀመው ሁሉ ዛሬ እንዳየነው ከሆነ ሃይድሮኤሌክትሪክ ፓወር፣ ሬል ሮድ፣ ላንድ ትራንስፖርቴሽን፣ ኤር ትራንስፖርቴሽን እነዚህን የመሰሉ ነገሮችን በሙሉ ዶሚነንትሊ እየሰራች ነው ያለች። ይሄ ማለት ለጅቡቲ ጌይን ነው፣ በጣም ትልቅ ጌይን ነው። ያ ማለት ኢትዮጵያ ጌይን የላት ማለት አይደለም። ኢትዮጵያ አሁን ጌይን የምታደርገው እነዚህን የምትፈልጋቸውን አስፈላጊ ማርኬቷ፣ ህዝቧ፣ ኮንሱመሯ እያደገ ሲመጣ ኮንሱመር ጉድ አገር ውስጥ ማኒፋክቸር ማድረግ የማችለውን ነገር በጅቡቲ በር ነው የምታስገባው። ስለዚህ ኮመን ቤኔፊት አላቸው ማለት ነው።
የጋራ ጥቅም አላቸው።
የጋራ ጥቅም አለን። ቅድም እንደጠቀስኩት መንግስትና ገበያ ሚቹዋል አንደርስታንዲንግ አድርጎ ከተዋህዱ ኢንተርናሽናል ፖለቲካል ኢኮኖሚ ይመሰረታሉ። ይሄ ቲዮሪው ነው የሚለው። ይሄ ከሆነ የኢትዮጵያና የጅቡቲ ገበያቸውንና ስቴታቸውን ሚቹዋሊ ኮምባይን ካደረጉ ኮመን የሆነ ኢንተርናሽናል ፖለቲካል ኢኮኖሚ መስርተዋል ማለት ነው። ቅድም ዶክተር እንዳሉት ወደ ጦርነት አንገባ፣ ወደ ተለያዩ ኮንፍሊክት ውስጥ ልንገባ አንችልም። ተፈቃቅረንና ተባብረን እንዲያውም ለሌሎቹ አፍሪካ ሀገሮች ኤግዘምፕለሪ ሆነ ወደፊት እንሄዳለን ማለት ነው። ስዳሌ ሩዋንዳ ላይ የተፈረመው የአፍሪካ የጋራ ገበያ ስምምነት ከዚህ ጃምፕ ስታርት ይነሳል ማለት ነው። እና በእኔ በኩል ትልቅ የሆነ የጋራ ጥቅም አላቸው ጅቡቲና ኢትዮጵያ ብዬ ነው የማስበው።
እንግዲህ ከሱዳንም ጋር ካየን ፖርት ሱዳንን አብረው ማልማትና ሱዳንን ከኢትዮጵያ ጋር በባቡር ማገናኘት ሁሉ እቅድ እንዳለ ተገልጿል። እና በዚህ ላይ ያላችሁ ወደ ዶክተር ሰይድ ልመለስ።
ሁለት ተመሳሳይ ባህል ያለው ህዝብ ነው። ጠንከር ያለ ግንኙነት ያላቸው ህዝቦች ናቸው ሁለቱም። የኢኮኖሚው አንድ ነገር ነው። ወደቡን በጋራ ማልማት የትስስሩ አካል ነው። ሁለተኛ በኤሌክትሪክ ወደ ሱዳን የሚላክ ይኖራል። የመጀመሪያው መዳረሻ ሱዳን ላይ ነው። የትልቁ ህዳሴ ግድብ ሱዳን አንድ ትልቅ ባለውለታ ናት ብዬ የማስበው የአባይም ትልቅ የውሃ አቅም ደግፋለች። ይሄ ትልቅ ነገር ነው። ስለዚህ ከዚህ ውሃ ተጠቃሚነት እሷም ታረጋግጣለች። ወደቡን በጋራ አልምቶ መጠቀም አንድ ነገር ነው። ለወደቡ የሚከፈል ክፍያ ሊኖር ይችላል። ነገር ግን በአባይ በኩል ደግሞ እንደሚታወቀው 86% የሚሆነው ውሃ የናይል ውሃ አስተዋጽኦ የምታደርገው ኢትዮጵያ ነች። ይሄን ደግፎ መቆም ሱዳን ለኢትዮጵያ ትልቅ ባለውለታም ጭምር ናት። ስለዚህ ይሄ ተጠናክሮ መቀጠል አለበት። የዛ ቀጣይ አካል ይመስለኛል። መብራት ይሸጣል፣ በባቡርም የመገናኘቱ ነገር ይመጣል። ስለዚህ እንደተባለው አካባቢው በንግድ አንጻር ስናየው ትንሽ እስካሁን እንግዲህ ወደ ሱዳን 3.4% ነው ከአጠቃላይ ዓለም ኢትዮጵያ ከምትልካቸው እቃዎች ውስጥ 3.4% ነው። እና ይሄ ንግድ በአንድ ወቅት ላይ ሱዳን ከነዳጁ ማውጣት ጋር ተያይዞ ገበያው እየጨመረ ነበር። በሚገርም ሁኔታ ብዙ ኢትዮጵያኖች ከዚህ እየሄዱ እየተቀጠሩም ነበር። ይሄ የሰራተኛ እንቅስቃሴ የሰራተኛ ፍልሰቱ የሌላ ውህደት ምንጭም ነው። በአንጻሩ ደግሞ ኢትዮጵያ የሱዳንን ነዳጅ ትገዛ ነበር፣ አሁንም እየገዛች ነው። እነዚህ ትስስሮች ተጠናክሮ መቀጠል አለባቸው። የኢኮኖሚ ውህደት በሚኖርበት ጊዜ ገበያው ሁለት እያደገ የሚመጣ ኢኮኖሚ በሁለቱ መልኩ ተጠቃሚ ያደርጋል እና የኬንያም ሲጨመርበት የሶማሌም ሲጨመርበት፣ በነገራችን ላይ ሶማሌ ቀላል አይደለም ካሉት እንደውም ከሁሉም ከጅቡቲም በላይ ከሶማሌ ጋር ያለን ንግድ ትልቅ ነው። 7.5 ነው የጅቡቲን ያየን እንደ 3.5 ነው ከአጠቃላይ ንግዳችን ውስጥ የሶማሌ ራሱ 7.5 ነው። ከእነሱም ጋር እንደዚሁ ውል ማሰር ጥሩ ይመስለኛል። የሱዳን በጣም ክሪቲካል ነው። በዚህ ኢኮኖሚ ትስስር ውስጥ ግን አንድ ሌላ የሚታየ ነገር አለ። እንዳልኩት ይሄ ቅድሙ ጂኦፖለቲክስ ነው። ዓለም እንደሚታየው የአሁን ዘመን 19ኛው ክፍለ ዘመንን ይመስላል። አፍሪካ ብቻ ዝም ያለ ይመስላል። ሌላው ዓለም ሚድል ኢስትንም ብናየው፣ ሩቅ ምስራቁንም ብናየው፣ ምዕራቡንም ዓለም ብናየው እንደዛ አይነት ነገር የመመለስ ነገር ይመስላል። ዝም ያለው አፍሪካ ነው። ስለዚህ እዚህ ምስራቅ አፍሪካ ላይ እንደ አይነት የኢኮኖሚ ውህደትን የመሰሉ ስትራቴጂካዊ አጋርነት በአንድ የመቆም ማሰሪያዊ ኢኮኖሚ ሆኖ ነገር ግን አጠቃላይ ጥንካሬ የሚያመጣ አይነት ውህደት ውስጥ መግባት መልካም ነገር ነው። ጎረቤት ብቻ አይደለም የሩቅ ወዳጅን ማፍራት ነው። አጭሩን በዚህ ሰበብ ወዳጅነትን ማፍራት የመሰለ ነገር የለም።
ዶክተር እዮብ
ለሶስት አመት ተኩል ያክል ካርቱም ኖሬያለሁ። የዛሬ 30 አመት አካባቢ የሱዳንና የኢትዮጵያ ህዝብ ውህደትና ተመሳሳይነት ትልቅ ቦታ ይኖረዋል። በዚህ አሁን በምናወራው ትሬድ ሪሌሽን ውስጥ የህዝብ ለህዝብ ግንኙነቱ ቤዚክ ሁኔታውን ለኢትዮጵያም ለሱዳንም የሚፈጥር ይመስለኛል። ምክንያቱም የህዝብ ለህዝብ ግንኙነቱ ትልቅ ነው። ዶክተር እንዳሉት የሱዳን ከኢትዮጵያ ጋር ለምሳሌ ፖርቱ የኢትዮጵያ ህዝብ ሰፊ ነው፣ ትልቅ ነው። የሰሜኑን ኢትዮጵያን ክፍል ኢምፖርት ወይም ኤክስፖርት ተጠቃሚ ለማድረግ ፖርት ሱዳን ትልቅ አክሰስ ነው። ያንም በዛ በኩል ዴቨሎፕ ካደረግን የጅቡቲ ቦርድ ፖርትን በርደን የሚቀንስ ይመስለኛል። ምክንያቱም ኢትዮጵያ አንደኛ በአፍሪካ ህብረት ውስጥ ታላቅ ሀገር ነች። ኢትዮጵያ ለአፍሪካን ጋራ ገበያ ምስረታም ሆነ ለአፍሪካ ህብረት ምስረታ ትልቅ ጊዜና ቦታ ሰጣ የምትሰራ ሀገር ነች። ቅድም ዶክተር እንዳሉት ዓለም ወደ ድሮ በ19ኛው ክፍለ ዘመን እየሄደ አፍሪካ ዝም ብሏ ነው። አፍሪካ ዝም አላለም። ከትላንት ወዲያ ጂቪኤስ ላይ ፓሪ ዘካሪያን ስሰማ ስለ ዲሞክራታይዜሽን ሲያወራ የዓለም ትልልቅ መሪዎች ወደ ድሮ ወደ ዛሩ ዘመነ መንግስት ራሻ፣ ቻይና ወደ ድሮ ዘመነ መንግስት ነጂ ወደ ኪንግደሟ እነ ቱርክ ወደ አትትርክ ዘመን እየተመለሱ ሲመጡ አፍሪካ ፓወር ትራንስፈር ዲሞክራታይዜሽን በጣም ስሙዝ እየሆነና ህዝብን እያስደሰተ ነው ያለው። የዚህ ቤዚ ሁኔታ የዚህ ተጨባጭ ሁኔታ የጅቡቲና የኢትዮጵያን የሱዳንና የኢትዮጵያን የሶማሌና የኢትዮጵያን የንግድ ትሬንድ እና ትስስር የሚቀይረው ይመስለኛል። በእኔ አመለካከት ማለት ነው። ለምንድን ነው የሚቀይረው? ህዝቦች ህዝብ ለህዝብ ያላቸው ፍቅርና ቦንድ፣ ሁለተኛ መንግስታት ከመንግስታት ጋር ስለ ገበያ አስበው ሚቹዋል አንደርስታንዲንግ ፈጥረው በሚፈጥሩት ሁኔታ ያንን ኢንተርናሽናል ፖለቲካል ኢኮኖሚክ ሪሌሽን እየፈጠረው ይመጣል። እንግዲህ የሱዳን እንደተናገርኩት ዛሬ አውቶቡስ ለአውቶቡስ የኢትዮጵያ አውቶቡሶች ካርቱም ድረስ ጭነው ይሄዳሉ። የካርቱም አውቶቡሶች ኢትዮጵያ ድረስ ጭኖ መሰት እዚህ ጭነው ይሄዳሉ። ይህ አንድ ፓዘቲቭ ገስቸን ነው ለትሬዱ ለንግዱ ማለት ነው። እንትን ቢሆን ሀገራችን ኢትዮጵያ ከድሮ ከጥንት እንዲያውም ከጌታ ልደት በፊት በፍራንስ በመርከብ ኢንተርናሽናል ትሬድን የጀመረች ሀገር ነች። አዲስ ነገር አይደለም እና
ዛሬ ደግሞ ያንን ዴቨሎፕ አድርገን በዘመናዊ መንገድ መሄድ እንደምንችልበት ሁኔታ ተፈጠረ። እያንዳንዳችን ግዴታ ነው። የሶማሌን ካልጠቅስ እንዳልሽ ፈልጋለሁ። ሰው ለምሳሌ ሌሎች አገሮች ይመስላቸዋል ኢትዮጵያን እቃ ኢምፖርት የሚያደርጉት። በአንደኛ ደረጃ ያለችው ሶማሌ ነች። የዛሬ 6 ዓመት ሲሆን 5 ዓመት 197 ሚሊዮን ዩኤስዲ ነበረ አኑዋል ኢምፖርቷ ከኢትዮጵያ። ይህ ቀላል ማርኬት፣ ቀላል ገበያ፣ ቀላል ትስስር አይደለም። እኛም ደግሞ ያንን አክል እቃ ወደዛ በላክን ቁጥር ከሶማሌ የምንጠቀመውን ማንኛውንም ነገር ወርቱንም ቢሆን ወደፊት ደግሞ ኤሌክትሪክሲ ለነሱ ሰጥተን ኤክስቼንጅ አድርገን የምንኖርበትን የነጻ ገበያ ህይወት መፍጠር አለብን ብዬ አምናለሁ።
ከኬንያ ጋር በተደረገው ስምምነትም ሞያሌን እንደ ዋና የንግድ አካባቢ ወይም የንግድ ቀጠና ለማድረግ የሁለቱም ሀገሮች ማለት ነው ተስማምተዋልና ይህንን እንግዲህ እንዴት ታዩታላችሁ? እንዴት ትገልጹታላችሁ? ወደ ዶክተር ሰይድ ልመለስ።
ጥሩ ነው። በየተራ እንግዲህ እያደረስናቸው ነው። በሙሉ ጎረቤቶቻችን እንደምንመካ ተስፋ አደርጋለሁ። የኬንያው በንግድ ደረጃ ያለን ግንኙነት ምናም ነው። አሁን የተደረጉ ስምምነቶች አሉ። በፊትም በቀድሞው ጠቅላይ ሚኒስትር በአቶ ኃይለማርያም ደሳለኝ ጊዜ ታስቦ የነበሩ አሉ። ከዛም በፊት ላም ወደብም ጭምር በዚህ የባቡር ሀዲድ ሁሉ ዝርጋታ ታስበዋል። አሁን እንግዲህ ያሉትን ወደቦች ኢፌክቲቭሊ መጠቀም ለአካባቢ ጠቃሚ ሊሆን ይችላል። አንዳንድ ጊዜ ቅርበት ብቻም ላይሆን ይችላል። እነዚህ ኮሪደሮች ሲከፈቱ የህዝብ ለህዝብ ግንኙነቱ ይጨምራል፣ መተዋወቁ ይኖራል፣ ውድድር በምናመርታቸው ነገሮችም ጤናማ የሆነ ውድድር ይፈጥራል። የሰራተኛ እዚህ በነገራችን ላይ አዲስ አበባ የግል ትምህርት ቤቶች በአሁኑ ሰዓት ከኬንያ መምህራን ይቀጥራሉ። ከእንግሊዝኛ መምህር ጀምሮ ሌሎች መምህራንም ይቀጥራሉ የግል ትምህርት ቤቶች። እና እንደዚህ አይነት ትስስሮች ኢትዮጵያኖች ወደዛ ሲሄዱ ደግሞ በአብዛኛው እንደ ስደተኛ የሚቆጠሩበት ጤናማ ያልሆነ ስደተኛ የሚታዩበት አለ። ግን ሁለታቸውም ኢትዮጵያኖችም ኬንያ ቤታቸው፣ ኬንያዎችም እንደዛው የሚሆኑበት ጊዜ መምጣት መቻል አለበት። ይሄን ለማድረግ ኮሪደሮቹን ማስፋት ነው። እኔ ከወደቡ በላይ ነው። ወደቡ አንድ መነሻ ሊሆን ይችላል። ኢትዮጵያ በአጭሩ ጊዜ ምናልባት የሱዳንና የበርበራ ወደ ጅቡቲን ብትጨምር በተወሰነ ደረጃ እስከተወሰነ ርቀት ሊያስኬድ የሚችል ይሆናል። መሰረተ ልማቶቹ መዘርጋታቸው ግን ከሱም ቀጥሎ እንደገና ኤሌክትሪክ አለ። እንደሚታወቀው የግልገል ጊቤ 3፣ 4 እነዚህ የምንላቸው በአብዛኛው ለኬንያም የሚደርሱ በመሆናቸው የዛ የትስስሩ አካል ነው። ወደቡ አንድ ነው ማለት ነው። ሌላ እንዳው የሚያየሁት ሞያሌን በጋራ በሁለቱም ሳይድ የማልማት እና የሁለቱም የጋራ ከተሞች እንደሆኑ የታሰበው ነገር ህዝብ ለህዝብ ግንኙነቱን የማጠናከሩ ነገር በአይቲንግ ትልቅ ነገር ይመስለኛል። እንደዛ ሲሆን አሁን ያለችው ኢትዮጵያ ወደዛ አይነት ምክንያት 1% ከዛም የሚመጣው ከዚህ ያለ ብዙም ያልፈለለ አይነት የንግድ ግንኙነት ከፍ ይላል። ከሁሉም በላይ ግን ትብብሩ ይጨምራል። ደስ የሚለው ነገር ብዙ ጊዜ ኢትዮጵያ ከኬንያ ጋር ግጭት ኖሯት አያውቅም። ይሄው ስታተስ ኮ ቀጥሎ ግን በበለጠ ደግሞ ወደ ተጠቃሚነት መሻሻሉ አይቲም ትልቅ ተስፋ የሚሰጥ ነው።
ዶክተር እዮብ
ሞያሌ የጋራ ገበያ ማዕከል ተደርጎ መሰራት ኮንሲደሬሽኑ አንድና አንድ ነው። ሲጀመርም ሞያሌ ሁለቱም የሚገበያዩበት ነበረ። ድሮም ጥንትም ጀምሮ በዘመናዊ መልክ የታቀደ መንግስት ለመንግስት ያቀደ ሳይሆን ህዝቦች አብረው ይነግዱ ነበረ። ሞያሌ ላይ በኮንትሮባንድ መልክ ይሁን በህጋዊ መንገድ ይሁን ገበያ ነበረው። ሀውኤቨር ግን የዓለምን ጂኦ ፖለቲካል ሁኔታ በምናይበት ጊዜ እና በተለይም ደግሞ የአፍሪካውያን ሀገራትን የፖለቲካ ሁኔታ ስናይ ዶክተር እንዳሉት ኢትዮጵያና ኬንያ ምንም ኮንፍሊክት ኖሯቸው አያውቅም። አገር ደረጃ ኮንፍሊክት የላቸውም። የሞያሌ ዴቨሎፕ መሆንና ቅድም ዶክተር ያሉትን ኢትዮጵያኖች ሲሄዱ ስደተኛ፣ ኬንያዎች ሲመጡ ኤክስፓትሬት ሆኖ የሚመጡበትን ሁኔታ የሚሰብር ይመስለኛል። ያንን ይገፋል። ሁለተኛ ትልቁ እሳቸው መምህራን ነው ያሉት። ኢትዮጵያ ኤርላይንስ ደግሞ አቪዬሽን ኮሌጅ ውስጥ ኬንያውያን፣ ሱዳናውያን ሌሎችም የአፍሪካ ሀገሮች እያሰለጠነና እያስተማረና እያበቃ እየላከ ነው። በቴክኒካል ደረጃ ቴክኒሽያኖቻችን የኬንያን ኤርዌይስ፣ የሱዳን ኤርዌይስ፣ የሌሎችንም እየጠገኑና እየሰሩ ወደ ሀገራቸው ይመልሷቸዋል። የኢትዮጵያ ተደራሽነት በእነዚህ ሴክተሮች የኢትዮጵያን ከሌሎቹ ጋራ በንግድ ትስስር እንዲበቃና እንዲያይል እያደረገ እየመጣ ነው። እንግዲህ ሌላው ትልቁ ዛሬ የምንኮራበትና ወደፊትም ሀያሏን ኢትዮጵያ ሊፈጥር የሚችለው ሁኔታ ይኖራል ብዬ የማስበው የሃይድሮፖለቲክሱ ነው፣ የኤሌክትሪክ ሲቲ ሽያጩ ነው። ያን ያክል ሜጋዋት ከወሰደች ሱዳን፣ ያን ያክል ሜጋዋት ከወሰደች ሶማሌም ከሄደ፣ ሌሎችም ሀገሮች ከሄዱ ኢትዮጵያ ጋር ትስስሩ በጣም ትልቅ ይሆንና ኢትዮጵያ እንዲያውም ዶሚነንት ሮል መጫወት ትችላለች። ትንሽኛ ልናስበውና ልንረዳው የምንችለው የኬንያና የኢትዮጵያ ሪሌሽንሽፕ በመንገድም በባቡርም በአየርም የተሳሰረ ነው። ምንም የተለያየ ነገር የለውም። የሞያሌ ግን ማደግ እዚህ መሀል ላይ ትልቅ ኢንዱስትሪ ያዘ ትሬድ ዞን ገበያ የሚገበያይበት አገር በጋራ የሚጠቀምበት ከሆነ የጋራ ጥሙ ትልቅ ነው ብዬ ነው የማስበውና በኢትዮጵያና በኬንያ መካከል ያለውን ህዝብ ለህዝብ ትስስር፣ መንግስት ለመንግስት ትስስር እና የንግዱን ህብረተሰብ ደግሞ ተጠቃሚ ሄደን የሚሸጥበት መጥቶ የሚገዙበትን ሴንተር መፍጠሩ ትልቅ የኢንተርናሽናል ፖለቲካል ኢኮኖሚ ምሳሌና ምልክት ነው ብዬ ነው የማስበው።
ኢትዮጵያ በአሁኑ ወቅት ከጅቡቲ፣ ከሱዳን፣ ከኬንያ ጋር ያደረገችው ስምምነት ጥሩ ጅምር መሆኑንና በበለጠ ግንኙነታቸው እንዲጠብቅ ለወደፊትም መቃቃሮችን፣ ግጭቶችን ሁሉ ለማስወገድ የሚችልበት ደረጃ ሊሄድ የሚችል መሆኑን ገልጻችኋል። እንግዲህ በመጨረሻ ከኤርትራስ ጋር ሊደረግ የሚችል ነገር ያለ ይመስላችኋል ወይ? በእይታም ቢሆን በራእይም ቢሆን እንዴት ታዩታላችሁ?
አድማጮች፣ ውይይቱ አልተቋጨም። ሁለተኛው ክፍል ሰኞ ይቀርባል።
የማጠቃለያ ዜና ላሰማችሁ። በሳዑዲ አረቢያ ሰሞኑን ያደረጉት ጉብኝት ካሳካቸው ጉዳዮች አንዱ ሼህ መሐመድ ሁሴን አልአሙዲን ለማስፈታት ጫፍ ላይ መደረሱ መሆኑን ጠቅላይ ሚኒስትር አብይ አህመድ ማምሻውን አስታውቀዋል። ጠቅላይ ሚኒስትሩ ከጉዟቸው እንደተመለሱ በሚሊኒየም አዳራሽ በተካሄደ የአስተሳሰብ መገንቢያና ማነቃቀያ በሚል ርዕስ በተዘጋጀ መድረክ ላይ ባደረጉት ንግግር ለሳዑዲ አረቢያ አልጋ ወራሽ 10 ጥያቄዎችን አቅርበው 9ኙን ወዲያውኑ እንደመለሱላቸውና ከ1000 በላይ እስረኞችንም ማስፈታታቸውን ተናግረዋል። በቴክሳሷ ሳንታፌ ሁለተኛ ደረጃ ትምህርት ቤት ውስጥ ተማሪ በተከፈተባቸው ተኩስ ከተገደሉ 9 ተማሪዎችና አንድ አስተማሪ አንደኛዋ ከፓኪስታን የሄደች የልውውጥ ተማሪ እንደነበረች ተገለጸ። ኢራቅ ውስጥ በተካሄደው የፓርላማ ምርጫ ከዩናይትድ ስቴትስ ኃይሎች ጋር ሲፋለሙ በነበሩት ሃይማኖታዊ መሪ ሙቅታዳ አልሳድር የሚመራው ጥምረት አብላጫ መቀመጫ ማሸነፉን የሀገሪቱ ምርጫ ኮሚሽን አስታውቋል።
የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች አጭር ሞገድና በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ ሰለሞን ክፍሌ ነኝ። ፕሮግራሙን የመራችው ብርሃን ኃይሉ ናት። ነገ እሁድ ከምሽቱ 3 ሰዓት በራዲዮ መጽሔት ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ሰላም።